አንደኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ጳውሎስ ለቆሮንቶስ ሰዎች የጻፈውን ቆሮንቶስ መጽሐፍን ነው እናጠናው። ዛሬ ግን ጌታን ራት ስለምንወስድ ቀደም ብለን ምንም እንኳን ምዕራፍ 11 ላይ ደረስን ባይሆንም ይሄንን መጽሐፍ ያጠናን ስላለን ስለ ጌታ ራት ያስተማረውን ትምህርት ነው ማካፍለው። እግዚአብሔር የተመሰገነ ይሁን። ምዕራፍ 11 አንደኛ ቆሮንቶስ ከቁጥር 17 ጀምሮ እናነባለን። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና በአንድም በኩልም አምናለሁ። በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉበት የጌታ ራት የምትበሉት የጌታ ራት አይደለም። በመብላት ጊዜ እያንዳንዱ የራሱን ራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። ምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና፣ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም ነገር በመጣው ጊዜ እደነግጋለሁ። አምላካችን ይህንን ቃልህን ባርክልን፣ በተቀደሰው ቃልህ የሚገኘውን በረከት ሁሉ ስጠን። ጆሮአችን ክፈት፣ መንፈሳችንንም ሁሉ አነቃቃ። አቤቱ በኃይልህና በስልጣን ስር እንሆን በጌታ በኢየሱስ ክርስቶስ ስም አሜን። ይሄ የምንመለከተው ክፍል ሐዋርያው ጳውሎስ ለነዚህ ለቆሮንቶስ ሰዎች ቀደም ብዬ ያስተማርኩ እንደነበረ ከቆሮንቶስ ቤተክርስቲያን የደረሱት መልእክቶች አሉ እና እነዚህ መልእክቶች የጥያቄ ባህሪ አላቸው። በቆሮንቶስ ቤተክርስቲያን ውስጥ ያለውን ችግር የሚገልጽ ባህሪ አላቸው እና የመጀመሪያው እስካሁን ድረስ እየተመለከትን ያለነው እስከ ምዕራፍ 6 መጨረሻ ድረስ የምንመለከተው የቀሎኤ የሚባሉ ሰዎች የቀሎኤ ቤተሰቦች ስለ ቆሮንቶስ ቤተክርስቲያን ስላለው መከፋፈል፣ በዚያ መካከል ስላሉት ችግሮች የነገሩትን ነው የሚመልሰው እስከ ምዕራፍ 6 መጨረሻ። ምዕራፍ 7 ላይ ስትመለከቱ ቁጥር 1 ላይ የቆሮንቶስ ሰዎች ራሳቸው ተሰብስበው በጋራ ወይም ኃላፊነት የሚሰማቸው ክርስቲያኖች የጻፉለት ነው። ስለ ጻፋችሁልኝስ ነገር ይላል እና ብዙ የእግዚአብሔር ሰዎች ይህንን የቆሮንቶስን መጽሐፍ የሚመለከቱ ከዚህ ከምዕራፍ 7 በኋላ ሐዋርያው ጳውሎስ ከቆሮንቶስ ሰዎች የተጻፉለትን ጥያቄዎች እየመለሰ እንዳለ ይነገራል። እና በዚህ ውስጥ ያነሳቸው ካሉ ነገሮች ዛሬ የምንመለከተው የጌታን ራት ስለምንወስድ ቀደም እንዳልኳችሁ እነዚህ የቆሮንቶስ ሰዎች የጌታን ራት አስመልክቶ በመካከላቸው ችግር አለ። ያንን ችግር ነው ሐዋርያው ጳውሎስ ያነሳ የሚናገረው። የምዕራፉ አከፋፈል መጽሐፉ የጳውሎስ አድሬስ የሚያረጋቸውን ጥያቄዎች በመልክ የማስቀመጥ ባህሪ ያላቸው። ስለዚህ የምዕራፉ አከፋፈል ከጳውሎስ አጻጻፍ ጋር የተያዘ አይደለም። መጽሐፍ ቅዱስ በመራፍና በቁጥር ተከፍሎ የተዘጋጀው ከብዙ ጊዜ በኋላ ነው በነገራችን ላይ። ስለዚህ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ መራፍ 11 ቁጥር 1 2 ያለ እነዚህ ያለ ነገር እሱም ሌሎችም እግዚአብሔር ሰዎች በብሉይም በአዲስም ኪዳን በዚህ መልክ አጻፉ። ስለዚህ መራፍ አከፋፈል ብዙ ጊዜ ሊገታን አይገባም። እና በዚህ ክፍል ምናየው አንድ ሙሉ ሐሳብ ነው ለማለት ነው። መራፍ 11 ከቁጥር 17 ጀምሮ እስከ 34 የጌታን ራት አስመልክቶ ይናገራል። ይህ ክፍል 3 ክፍሎች አሉት። አንደኛው ክፍል መራፍ 11 ከ17 እስከ 22 ያለው ችግሩን ያሳያል። የጌታን ራት አስመልክቶ በቆሮንቶስ ቤተክርስቲያን የተፈጸመውን ችግር ያሳያል። መራፍ 11 ከቁጥር 23 እስከ 26 ያለው ሐዋርያው ጳውሎስ የጌታን ራት በምን መልክ እንደ ተቀበለ በምን መልክ መወሰድ እንዳለበት ሲያሳስብ፣ ከዛ ከቁጥር 27 እስከ 34 የጌታን ራት መታሰቢያውን ያላግባብ መውሰድ ሊያስከትል የሚችለውን ችግር ማስጠንቀቂያና ምክር ሲሰጥ እናያለን። በምዕራፍ 11 ከቁጥር 17 ጀምሮ እስከ 22 የተፈጸመውን ችግር በጥሞና ለማየት ይህንን ካልኩኝ አሁን የምትረዱበት መረዳትም ለየት ስለሚል ረጋ ብያነባዋለሁ። ነገር ግን ይላል ጳውሎስ ስለ ጌታ ራት በመካከላቸው የተፈጠረውን ችግር ሲያነሳ፣ በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ የማመሰግናችሁ አይደለም ይላል። እና ጠንካራ ቃል ነው የሚጠቀመው ሐዋርያው ጳውሎስ። እነዚህ የቆሮንቶስ ሰዎች ሲሰበሰቡ በጌታ ራት ጊዜ ለክፉ ነገር እንደሚሰበሰቡ ይነግራቸዋል። ጠንካራ ቃል ነው የሚናገረው እና ችግሩን ምን እንደሆነ ያስረዳል። በመጀመሪያ ይላቸዋል፣ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁና በአንድም በኩል አምናለሁ ይላል። ነብዙ አይነት መላእክቶችን ያነሳ እንደሚናገር ተመልክተናል። ቀደም ብለን ባየነው ክፍል ውስጥ በመራፍ 1 ላይ سنመለከት ክርስቲያኖቹ እኔ ከሌ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ ብለው ተከፋፍለው ነበር። አሁን ደግሞ በመካከላቸው ያለው መከፋፈል ደግሞ ምን እንደሆነ ያሳያል። በማህበር ስትሰበሰቡ በመካከላችሁ ምን አለ ይላል? መለያየት አለ ይላል። መከፋፈል አለ፣ ዲቪዥን እንዳለ ይነግራቸዋል። ቁጥር 19 በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና ይላል። ቤተክርስቲያን ሁሉ ጊዜ የምታቀፋቸው ሰዎች ሁሉም አለ አይደለም አንድ አይነት መንፈሳዊ ነገር የላቸውም። አንዳንዶች ያልተሰራ ያልተለወጠ ነገር ኖሯቸው በእግዚአብሔር ቤት ሊኖሩ እንደሚችሉ፣ ያልዳኑም ሰዎች ቤተክርስቲያን ሊገቡ እንደሚችሉ የታወቀ ነው። ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። መከፋፈል ካለ በመካከላችሁ በክፋት ከተሰበሰባችሁ የምትወስዱት የጌታ ራት አይደለም ይላቸው። እነዚህ የቆሮንቶስ ሰዎች የጌታን ራት እንዴት ይወስዱ ነበር? የመጀመሪያው ዘመን የነበሩ ክርስቲያኖች የጌታን ራት የሚወስዱበት አወሳሰድ ለብዙዎቻችን ግራ የሚያጋባ አይነት ነገር አለው። ታሪክን ብትመለከቱ እያንዳንዱ ሰው ከቤቱ የራሱን ምግብ ይዞ መጥቶ ነው የሚበሉት። እኛ የጌታን ራት ዲያቆናት ያዘጋጃሉ። ቤተክርስቲያን ኃላፊነት የሰጠቻቸው ሰዎች ህብስቱም ትንሽ ነው፣ በጥቂቱ ነው የምንወስደው። እነዚህ ቅዱሳን ግን እያንዳንዳቸው ሆድ የሚያጠግብ ራብ የሚያስታግስ እና ልብ ሆድን የሚሞላ ምግብ ነው የጌታ ራት የሚወስዱት። እንደዚህ አይመስለኝም እስቲ የምትሉ ያችሁት ይሄ ብዙ አይመስለንም አለ አይደለም። እግዚአብሔርን ነገር እኛ በለመድነው አይን ነው የምናየው። ጌታ ኢየሱስ ክርስቶስ የጌታን ራት መታሰቢያውን የሰጠበትን ጊዜ ስንመለከት በጣም ይገርም ነገር ነው ያለን። ይሄን በሰፊው ከዚህ በፊት አስተምሬያለሁ። አይ ቲንክ ወደፊት አንድ ቀንም ሪቫይዝ ማድረግ ይኖርብኝ ይሆናል። ኢየሱስ ክርስቶስ መታሰቢያውን የሰጠው በእራት ጊዜ ነው። የፋሲካ በዓል ዕለት ነው። ያንን መታሰቢያ ገና መጀመሪያ ደንግጎ ለደቀ መዛሙርቱ ሲሰጣቸው ለዚህ ሁኔታ ቅድመ ዝግጅት እንዲያደርጉ ጌታ ኢየሱስ አልነገራቸው። ዛሬ ለየት ያለ ስርዓት ሰጣችኋለሁ፣ ጾማችሁ ጸልያችሁ ነው አላለም። ኢየሱስ ክርስቶስ ፋሲካን ምንበላበት ቦታ እናዘጋጅል ብለው ሲሉት እንዲያዘጋጁለት እነ ጴጥሮስን ኃላፊነት ሰጣቸው። እና ወደ አንድ ሰው ቤት ሄዱ። ከዛ በኋላ የፋሲካ የሚደረገውን የተለመደውን ዝግጅት ነው ያደረጉት። እና አይሁዶች ፋሲካን ሲያከብሩ የሚያደርጉትን ዝግጅት ነው ያደረጉት። በዚያ ቦታ ነው እራት ከበሉ በኋላ ነው ኢየሱስ ክርስቶስ ጽዋውን አንስቶ ባረከ የሚለው። ከበሉ በኋላ እግዚአብሔር ይመስገን። ብዙ ጊዜ የለመድናቸው ልማዶች አለ አይደለም፣ አንዳንድ ጊዜ ከመጽሐፍ ቅዱስ ጋርም የተጣላ አቋም እንዲኖረንም ያደርጋል። አንዳንድ ጊዜ ጌታን እራት እኛውን በእንደዚህ ያለ መንገድ መውሰድ ለምደን በሌላ መንገድ የሚወስዱ ክርስቲያኖች ብናይ ዴ ምን አይነት ደግሞ ነገር መጣብን ከማለት እንደማትመለሱ እርግጠኛ ነኝ። አይደል? አወሳሰዳችን የለመድነው ነገር ምን ይሆንብናል? መጽሐፍ ቅዱስን እንኳን የምንረዳበትን ነገር የመጋረድ ባህሪ አለው። ጌታችን ኢየሱስ ክርስቶስ ያንን መታሰቢያውን በሰጠበት ጊዜ እነዚያ ደቀ መዛሙርቱ የነበሩበትን መንፈሳዊ ሁኔታ ብንመለከት ጥሩ ሁኔታ አልነበራቸው። አንዳቸው ካንዳቸው ጋራ የሚናናቁ እኔ ትልቅ ነኝ እኔ ከፍ ያልኩ ነኝ የሚሉ ነበሩ። ስለዚህ የጌታን ራት ለመውሰድ ብቁ የሚያረግ መንፈሳዊ ዝግጅት እንዲኖራቸው አላደረገም። የጌታ ራት የሚያረገው ኢየሱስ ነው። ክብር ለእግዚአብሔር ይሁን። የጌታ ራት የሚያደርገው ሰው አይደለም። አንዳንድ ሰዎች የጌታን ራት አልወስድም ይላሉ። ምክንያቱም ብዙ ችግር አላቸው፣ ወይ ከሰው ተጣልተዋል፣ ወይም ችግር ይኖርባቸዋል፣ ወይም የራሳቸውንም ሁኔታ ሊመለከቱ ይችላሉ። ውድ ወገኖቼ፣ እነዚህ ደቀ መዛሙርት የጌታ ደቀ መዛሙርት ለጌታ ራት በተሰበሰቡበት ጊዜ የነበረ ልማድ ነበረ። ራሱን ዝቅ የሚያደርግ ሰው ከሁሉ ታናሽ ሆነው ሄዶ እግር ማጠብ ነበረበት። ማናቸውም ይሄን ሊያደርጉ ራሳቸውን ታናሽ አድርገው መቁጠር አልቻሉም። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ራሱን ዝቅ አድርጎ ግን ማበሻ ጨርቅ ወስዶ አጠባቸው። እግዚአብሔር ይመስገን። እያችሁት? እነዚህ ደቀ መዛሙርት ከዛ ከጌታ ራት ተነስተው መዝሙር ከዘመሩ በኋላ ወደ ጌተሰማኒ ነው ኢየሱስ ሄደው። ውድ ወገኖቼ፣ በዛ ስፍራ ኢየሱስ ክርስቶስ ሲጸልይ አብረውት በጸሎት መትጋት ያቃታቸው ጌታ በተያዘበት ጊዜ ጥለውት የሸሹት ደቀ መዛሙርት ናቸው። የጌታ ራት መታሰቢያነቱ የተመሰረተው ጌታ ኢየሱስ ክርስቶስ ባፈሰሰው ደም ላይ ነው። በደሜ የሚሆን ምንድን ነው አለ? አዲስ ኪዳን ነው አለ። ክብር ለእግዚአብሔር ይሁን። ይህን ለመታሰቢያ ያድርጉት። ይህ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። የአዲስ ኪዳን መመረቂያ ነው። ከዛ በኋላ የጌታ ራት በተለያዩ ጊዜያቶች ቤተ ክርስቲያናት በተሰራጩበት ቦታ ሁሉ እንደተሰጠን ያለን ቁጥር 23 ላይ ሐዋርያ ጳውሎስ ባነበብነው ክፍል ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ ይላል። ይህ ለመጀመሪያዎቹ ደቀ መዛሙርት ብቻ የተሰጠ አደራ ሳይሆን ከትንሣኤው በኋላ ለመጡ አገልጋዮችም ጌታ ይህንን ነገር እንዲያደርጉት አደራ የሰጠው እንደሆነ እንመለከታለን። ሐዋርያው ጳውሎስና ከትንሣኤ በኋላ የመጡ የጌታ ደቀ መዛሙርት አገልጋዮች ሁሉ ይህንን ከጌታ እየተቀበሉ አድርገውታል። ስለዚህ የጌታ ራት ለደቀ መዛሙርቱ ለመጀመሪያዎቹ ብቻ የተሰጠ በአይሁድ ፋሲካ በዓል የሚደረግ ብቻ ሳይሆን የጌታ ቅዱሳን ባሉበት ቦታ ሁሉ የሚደረግ እንደሆነ እናያለን። አንዳንድ ቤተ እምነቶች የጌታን ራት በዓመት አንዴ ነው መውሰድ ያለብን፣ ምክንያቱም ደቀ መዛሙርቱ መጀመሪያውን ስርዓት የተቀበሉበት በፋሲካ ዕለት ነው፣ ፋሲካ የሚከበረው በዓመት አንዴ ነው፣ ስለዚህ በዓመት አንዴ ነው የምንወስደው የሚሉ አሉ። ግን አይደለም። በሐዋርያት ሥራ ላይ ምዕራፍ 2 ላይ ስንመለከት የጌታን ራት በተለያየ ጊዜ ደጋግመው ቅዱሳን ይወስዱ ነበር። እግዚአብሔር የተመሰገነ ይሁን። በሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ቁጥር 42 ላይ በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። ሶስት መሰረታዊ ነገሮች ይናገራል። ወደ ጌታ የመጡ ደቀ መዛሙርት በሙሉ ጌታን ከተቀበሉ ካመኑ በኋላ የሚያደርጉት ነገር በሐዋርያት ትምህርት በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር። ስንት ነገሮች ተጠቅሰው ታያላችሁ? አያችሁ? ትምህርት በሉስቴ፣ ህብረት፣ እንጀራ መቁረስ፣ ጸሎት። ክብር ለእግዚአብሔር ይሁን። እነዚህ ለመጀመሪያዎቹ የጌታ ደቀ መዛሙርት በመጀመሪያ ለተመሰረተችው ቤተክርስቲያን አይነተኛ ቸርች ሆነው ተሰብስበው ሳሉ የሚያደርጓቸው ነገሮች እነዚህ ነበሩ። ትምህርት ይማራሉ፣ ሐዋርያቶች ያስተምሯቸዋል፣ ህብረት ያረጋሉ፣ ፌሎሺፕ አላቸው እርስ በርስ፣ እንጀራውን ይቆርሳሉ፣ ይጸልያሉ። እንዴት ደስ የሚል ህብረት ነው! እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህ ቅዱሳን ሲሰበሰቡ ምንድን ነው የሚያደርጉት ብለን ብንል እነዚህ ነገሮች፣ አራት መሰረታዊ ነገሮች በጉባኤያቸው ውስጥ ይካሄድ ነበር። ትምህርት፣ ህብረት፣ እንጀራ መቁረስ፣ ጸሎት። እንጀራውን መቁረስ የሚለው ቃል የጌታን እራት መውሰዳቸውን የሚያሳይ እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። የጌታን እራት የት ነበር የሚወስዱት? በየቤቱ በተሰበሰቡበት ቦታ ቅዱሳን ይወስዱ ነበር። ሐዋርያው ጳውሎስ የጻፈላቸው የቆሮንቶስ ሰዎች የጌታን እራት የሚወስዱት የት እንደነበረ ታሪክ ጸሐፊዎች ሲመረምሩና ሲመለከቱ ቤተ ክርስቲያኒቱ የቆሮንቶስ ቤተ ክርስቲያን በየሰው ቤት የምትካሄድ ቤተ ክርስቲያን ነበረች። ይሁን እንጂ የእግዚአብሔር ሰዎች ታሪክን ሲመረምሩና ሲመለከቱ ቅዱሳን በአንድ ቆሮ በቆሮንቶስ ከተማ ውስጥ በተለያዩ የእግዚአብሔር ሰዎች ቤት ውስጥ ቤተ ክርስቲያኒቱ እንዳለች እናያለን። ለምሳሌ ሮሜ ምዕራፍ 16 ላይ ብንመለከት ሐዋርያው ጳውሎስ ስለ ቆሮንቶስ ሰዎች የጻፈውን እንመለከታለን። ቁጥር 23 ላይ ምዕራፍ 16 ቁጥር 23 ላይ ሮሜ የኔና የቤተ ክርስቲያን ሁሉ አስተናጋጅ ጋይዮስ ሰላምታ ያቀርብላችኋል ይላል። ጋይዮስ ማን ነው? ከጋይዮስ በስተቀር ባለፈው ሳስተምራችሁ አይታችሁ እንደሆነ ሐዋርያው ጳውሎስ ቆሮንቶስ ምዕራፍ 1 ቁጥር 14 ላይ ጋይዮስን ጠቅሶታል። በቆሮንቶስ በነበረበት ጊዜ 18 ወር በቆየበት ጊዜ ሐዋርያው ጳውሎስ ካጠመቃቸው ሰዎች አንዱ ጋይዮስ የሚባለው ሰው ነው። በስሜ እንደተጠመቃችሁ ይላል ቁጥር 14 እና 15 አንደኛ ቆሮንቶስ ላይ ማንንም እንዳይል ከቀርስጶስና ከጋይዮስ በቀር ከናንተ አንድ እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ ይላል። በ18 ወር ቆይታው ውስጥ ወደ ጌታ መጥተው ሐዋርያ ጳውሎስ ካጠመቃቸው ደቀ መዛሙርት መካከል አንዱ ጋይዮስ እንደሆነ በዚህ ላይ እናያለን። ይሄ ጋይዮስ ጌታን ከተቀበለ በኋላ ምን አይነት ሰው እንደነበረ ሐዋርያው ጳውሎስ ለሮሜ ሰዎች በጻፈው መልእክት ላይ ስንመለከት የኔና የቤተ ክርስቲያን ሁሉ አስተናጋጅ ይላል። ጋይዮስ ግለሰቦችን ብቻ አይደለም ያስተናግደው፣ ቤተ ክርስቲያንንም ምን ያረጋል? ያስተናግዳል። በሌላ አባባል የቋንቋ ለዚያን ዘመን ምን ማለት ነበረ? የእግዚአብሔር ሕዝብ እንደ ቸርች ተሰብስበው እግዚአብሔርን የሚያመልኩት በየሰው ቤት ስለነበረ በእንደዛ ያለ አይነት ሁኔታ ጋይዮስ የእግዚአብሔርን ቤተ ክርስቲያን አስተናጋጅ እንደነበረ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። ግልጽ ነው ውድ ወገኖቼ? ስለዚህ ጋይዮስ ብቻ አይደለም። ምናልባት ስማቸው አልተጠቀሰም እንጂ በዚህ ቦታ ላይ ጋይዮስን በቤቱ ቤተ ክርስቲያን አስተናጋጅ መሆኑን እንመልከት እንጂ ብዙ ቅዱሳን በብዙ ሰዎች ቤት ይሰበሰቡ ነበር። የቅዱሳን መሰብሰቢያ ቤታቸውን አድርገው የሰጡ ሰዎች በከተማ ውስጥ የተሻለ ኑሮ ያላቸውና ደህና የተደራጀ ኑሮ በኢኮኖሚም ቢሆን በማህበራዊ ገጽታቸው ብዙ ሰዎችን ለማስተናገድ የሚችል የኢኮኖሚ አቅም ያላቸው ሰዎች ሊሆኑ እንደሚችሉ ይገመታል። ስለዚህ የቆሮንቶስ ሰዎች ባለጠጋም የሆኑ ሰዎች አባል የሆኑባት ቤተ ክርስቲያን እንደሆነች ማየት እንችላለን። ታሪክ ጸሐፊዎች እንደሚነግሩን እና እንደሚያሳዩት ስንመለከት የእግዚአብሔር ሕዝብ በሰው ቤት ብቻ ሳይሆን የሚሰበሰቡት public meeting ቦታ ላይ ተከራይተው በየሰው ቤት የሚሰበሰቡት small group የሆኑ ቸርቾች በሙሉ በአንድነት ሆነው የጌታን ራት ሊወስዱ እንደሚችሉም የታሪክ ጻፊዎች ይናገራሉ። ስለዚህ የቆሮንቶስ ቤተክርስቲያን በዚያን ዘመን የነበረች ቤተክርስቲያን የምትሰበሰብበት ያማረ ካቴድራል የሌላት መሰብሰቢያ ቦታዋ የሰዎች ቤት እንደሆነ መርሳት የለብንም። እግዚአብሔር ይመስገን። ከቆሮንቶስ ቤተክርስቲያን ይልቅ የኛ መሰብሰቢያ እንደውም ሳይሻል አይቀርም። እግዚአብሔር ይመስገን። አንዳንድ ጊዜ የለመድነው ያደግንበት ነገርና ሁኔታ ጭር ሲል እንዶ መስቀንም የሌለበት ምናምን ስናሁን እዚህ መጥቶ ምንድነው ደሞ የቁብ ነው የምንሰብሰባ ነው ብለው ለብዙ ሰዎች አይምሯቸውን የሚያጨልም ይሆናል የሰብሰባ ቦታ። ግን ቤተክርስቲያንን ቤተክርስቲያን የሚያረጋት የምትሰበሰበት ህንጻው አይደለም ስፍራው አይደለም የእግዚአብሔር ህዝብ በዚያም ህዝብ መካከል ያለው ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ የቆሮንቶስ ቤተክርስቲያን የጌታን ራት ለመውሰድ ሲሰበሰቡ በየሰው ቤት ይሰበሰባሉ። ነገር ግን ሰዎች ሲመጡ ሁሉም የራሱን ምግብ ይዞ ይመጣል እና እንመልከት መጽሐፉ ላይ ምዕራፍ 11 ላይ ምን እንደሚል። በእናንተ ዘንድ የተፈተኑ እንዲገለጡ በመካከላቸው ወገኖች ደግሞ ሊሆኑ ግድ ነውና ካለ በኋላ ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም ይላል። በመብላት ጊዜ ያንዳንዱ የራሱን ራት ይበላልና። ይህ በመብላት ጊዜ የሚለው ቃል በጣም ይገርማችኋል። በዚህ ቃል ላይ ብቻ ስንት አይነት የግሪክ ቋንቋ ምሁራን ስንት አይነት ኮሜንት ሲሰጡ እንዳየው ላስረዳችሁ አልችልም። ይሄ ቃል በጣም የሚገርም ቃል ለትርጉም ወሳኝ ስፍራ እንዳለው ይታያል። በመብላት ጊዜ የሚለውን ቃል እንዱ ብትመለከቱት አሉ በብዙ ቦታ ከጥቅም ላይ ያወለበትን ነገር ሲያውት የሚረዳ መንገድ ስላላገኙ የፍቺ ባህሪውን የፍቺውን ወይም ቃሉን ምንፈታበትን አፈታት የሚነካ መልኮችን ያመጣል። በመብላት ጊዜ የሚለው ቃል ሰው ቤቱ ሆኖ የሚበላውን ነው የሚናገረው ወይንስ ቅዱሳን ተሰብስበው በዚያ ቦታ የሚበሉትን ነው የሚለውን ጥያቄ ያስነሳል። እና በመብላት ጊዜ ምግቡ ሲበላ በህብረት ተሰብስባችሁ መብላት ስትጀምሩ እያንዳንዱ የራሱን ራት ይበላል የሚለውን ብዙ የእግዚአብሔር ሰዎች በጻፉት ኮሜንተሪ ላይ ስትመለከቱ እያንዳንዱ ክርስቲያን የራሱን ምግብ ይያዘ ይመጣል። ልክ በፌ እዚህ ቸርች እንደምናዘጋጅ እንደዛ ነው የሚበሉት። በነገራችን ላይ የጌታን ራት ሲወስዱ ካን ኢማጂን እንደዛ አይነት ነገር አይመስልም አይደለም? የጌታን ራት ሲወስዱ እንደዛ ነው። ስለዚህ እንግዲህ ተመልከቱ ያላቸው ክርስቲያኖች አሉ የሌላቸው አሉ። ተመልከቱ ምን እንደሚል። በመብላት ጊዜ ያንዳንዱ የራሱን ራት ይበላል። አንዱ ምን ያረጋል? ይራባል። አንዱ ግን ምን ያረጋል? ይሰክራል። ጥግብ ብሎ ሞልቶት ይሄዳል። ምን ማለት ነው? የተለያዩ ተርጓሚዎች እንደሚያሳዩት ያንዳንዱ የራሱን ምግብ ያመጣና ቁጭ ብሎ የራሱን ይበላል። ያው አንድ ላይ መብላታችን አይደለም እናንድ ላይ መብላታችን ነው ማለት ምንድነው? ስብሰባው አንድ ቦታ መሆኑ ነው። መብላት ግን ያመጣሁት ነው መባላ። አያችሁት? የሌላቸው በዚህ ጊዜ ምንድነው የሚሆኑት? ምንም ምግብ የሌላቸው አሉ። ድሆች ክርስቲያኖች አሉ። እነሱን ታሳፍራላችሁ ይላችኋል። አንዱ ይራባል፣ አንዱ ይሰክራል። የምትበሉባቸው የምትጠጡባቸው ቤቶች የላችሁ? እዚህ ነው እንደ ምግብ አምጥታችሁ የምትበሉት? የራሳችሁ ምግብ ያዛችሁ እዚህ ተመጣላችሁ? ምግቡን ይዞ መምጣቱ አይደለም ችግሩ፣ ለግላችሁ ቁጭ ብላችሁ ልትበሉ ነው እዚህ ያላችሁት? እሺ መትበሉባቸውና መጠጡባቸው ቤቶች ያላችሁ ወይስ እግዚአብሔርን ማህበር ትንቃላችሁ ነው ይላችኋል። እግዚአብሔርን ማህበር ትንቃላችሁ ማለት ሌላው ክርስቲያን አለመብላቱ ወይም ደግሞ ድህነቱ እንዲሰማው መደረጉ ሁለት ጉዳት ነው የምናመጣ። አንደኛ ማህበሩን፣ ሁለተኛ ምንም የሌላቸው የማህበሩን ባህሪ አለመጠበቃቸው፣ የህብረትን ባህሪ አለመጠበቃቸው። ይህንን ሁኔታ በወቀሳ መልክ ያቀርብላቸው። ኢማጂን በእንደዚህ ሁኔታ ሁላችንም ምን በላ ሞያ አለን ገንዘብ አለን ምንል ጥሩ ምግብ ይዘን ምንመጣ አለ አይደለም የሌላቸውን ወይም ደግሞ እንዳቀማቸው አለ አይደለም ተወዳጅ መቼም ሹሮ ነው ማየትኛው እንደቀለ ለመናገር አስቸግራል ቅባት ያለው ልበል እዚህ ሀገር የሚጠላ ቅባት ነው እና ይሁን እንጂ የትኛውም ይሁን ምርጫችን አለ አይደለም ሰዎች አሸር ባሸር የሆነውን ይዘው ሊመጡ ይችላሉ እና በእንደዚህ ሁኔታ እግዚአብሔር ሕዝብ ሲበላ ይህንን ምግብ በሉት አልበሉትም የትኛውን ነው የበሉት እሺ ደግሞ ይሄ አይነት የክላስ ስፒሪት እንደሆነ በዙ ውስጥ ያላችሁ የመደብ ችግር እንዳላችሁ የደቀ መዝሙርነት ችግር ነበራችሁ የምን ችግር አላችሁ አሁን የመደብ ችግር አላችሁ በኢኮኖሚ በስታተስ በጌታ ማዕድ ዙሪያ በኢኮኖሚ በክላስ በፈለገ መንገድ የእግዚአብሔር ሕዝብ መታየቱ መጽሐፍ ቅዱስ የሚደግፈው እንዳልሆነ ይነግራችሁ የእግዚአብሔር ማህበር ይላቸዋል የእግዚአብሔር ማህበር በሉስት አያችሁት የእግዚአብሔር ህዝብ ሲሰበሰብ የእግዚአብሔር ማህበር ነው የት ነው ቸርች የምትሄደው ሲባሉ ሰዎች አገልጋዮች ስም ይጣራሉ ፕሊስ ይሄን ነገር እንዳትጠሩ ኢትስ ቬሪ ባድ እንደዚህ ያለ አይነት ነገር ቋንቋ እንደዚህ ያለ ነገር ሰዎች አያስለምዷችሁ የእግዚአብሔር ወዴት ትሄዳለህ ወደ እግዚአብሔር ጉባኤ ነው የሚሄደው ነው ማለት ያለባችሁ you need to say የተቀደሰ ቃል ነው መጠቀም ያለብን ወደ እግዚአብሔር ጉባኤ ነው ንግግራችን ልባችንን ይገዛል ወገኖቼ ስለዚህ እነዚህ ቅዱሳን ሲሰበሰቡ የትሄዳለ ዛሬ ራትን ባላለን አይደለም አው መጥንትን ላለን ብሎ የራሳቸው ራት ይያዙን መጥ ወደ እግዚአብሔር ጉባኤ እንደሚሄዱ ቢያስቡ ኖሮ ምን አይነት ጥንቃቄ ባደረጉ ነበር ውድ ወገኖቼ እኛም ይሄንን ላንጎጃችን እናስተካክል ሁለተኛ በዚህ ቦታ ላይ ተመልከቱት የምትበሉባቸው የምትጠጡባቸው ቤቶች ያላችሁ ምን ሰው በልቶ ቢመጣ ይሻላል ጠግቦ ቢመጣ ይሻላል ያመጣሁት ምግብ አንዳንድ ጊዜ እኮ ውድ ወገኖቼ ምንም ሰው ያለውም የሌለውም ቢሆን ሆድ ሰውን እንዴት እንደሚያሸንፍ እንደሚገዛ ረጋ ብሎ ማየት ብቻ ነው የሚያስፈልገው አይደለም ሆድ በጣም ከባድ አስቸጋሪ ነገር ነው ታላላችሁ በእንደዚህ ያለው ሁኔታ መጽሐፍ ሲጻፍላቸው የቆሮንቶስ ሰዎች ከዚህ ጉባኤ ወጥተው ሊበሉት የሚችሉት ምግብ ቤት አላቸው የነዛ የቀረበውን ምግብ ግን ራስን መግዛት በማይችሉበት አይነት ሁኔታ ተስገብግበው የራሳቸው ምግብ ይበሉ ነበር በምግብ ምክንያት ሰዎችን ያሰናክላሉ የጌታን ራት ለህብረት የተሰጠውን የጌታን ራት የግል ራት ያረጉት እግዚአብሔር ተመሰገነ ይሁን ውድ ወገኖች ምግቡ መብዛቱ ወይም በእንደዚህ ሁኔታ መብላታቸው አይደለም የጌታን ራት የሚያበላሽው እኛ ሳንሰን በጥቂት ጽዋ በጥቂት ነገር መውሰዳችን አይደለም ትልቅ የሚያረጋው የጌታ ራት የሚያረጋው መታሰቢያነት የቆመለት ጌታ ነው እግዚአብሔር ይመስገን ስለዚህ እነዚህ ቅዱሳን ትልቅ ችግር በመካከላቸው የራሳቸው ምግብ ይበላሉ አንዱ ይጠግባል ሌላው ይራባል የእግዚአብሔር ህዝብ ተሰብስቦ ምግብ ሞልቷል ግን ያላቸው ወዳሞቹ ሰብስቦ በልተዋል ነገር ግን ተርበው ባዶ ሆዳቸውን የሚሄዱ ደግሞ እንዳሉ እናያለን ውድ ወገኖቼ ይሄ በጣም ትክክል እንዳልሆነ ሐዋርያው ጳውሎስ ያርማቸዋል የእግዚአብሔር ስም የተባረከ ይሁን ከዚህ ነገር እኛም ትልቅ ነገር እንማራለን በመብላት ጊዜ ያንዳንዱ የራሱን ራት ይበላል አንዱም ይራባል አንዱ ግን ይሰክራል የምትበሉባቸው የምትጠጡባቸው ቤቶች የላችሁም ወይስ እግዚአብሔርን ማህበር ትንቃላችሁን አንዳችም የሌላቸውን ታሳፍራላችሁን ስለዚህ በጉባኤ ውስጥ ምንም የሌላቸው ሰዎች ሼም ለብሰው እንደሄዱ የሚያደርግ ነገር በእግዚአብሔር ቤት ትክክል ነገር አይደለም ያጣ የነጣ ሰው የሌለው ድህነቱ ችግር ሆኖበት አፍሮ መሄድ እንደሌለበት እግዚአብሔር ቃል በዚህ ቦታ ላይ ለኛ አስተምረናል እግዚአብሔር ይመስገን የቆሮንቶስ ቤተክርስቲያን በመካከላቸው ያለው ይሄ ነው ስለዚህ በምትሰበሰቡበት ጊዜ የምትበሉት የጌታ ራት አይደለም የሚለውን ቃል ስናይ አንዳንድ ሰዎች የሚወስደው ሰው እግዚአብሔር ራት አቅልሎ መውሰዱ ሳይሆን ወይም የእግዚአብሔር ራት ዋጋ የለውም እናንተ የምትወስዱት ለማለት አይደለም የጌታን አራት ይወሰዳቸው አይደለም በዚህ ሁኔታ እንደዚህ እንደው መወሰዳቸው ያስከተለው ነገር አለ የጌታን አራት መለየት አለመቻላቸው ከቁጥር 27 ጀምሮ سنመለከት ይሄንን ይናገራል በማይገባ ሁኔታ ላይ ሆኖ ሰዎች የጌታን እንጀራ የበላ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እንዳለበት ይላል ሰው የእግዚአብሔርን ራት የጌታን ራት ለመውሰድ የሚበቃ ሰው የሚያደርገው ምንድነው? በዚህ ክፍል ጥናት መሰረት ለእግዚአብሔር ህዝብ ያለው ልብ ነው። ለእግዚአብሔር ህዝብ ለማህበር ያለው ልብ ነው። ለቤተ ክርስቲያን ያለው ልብ ነው። ውድ ወገኖች የእግዚአብሔርን ራት ለመውሰድ ብቁ ነኝ የሚል መንፈሳዊ ጻድቅነት የሚሰማው ሰውን አያሳየም። ነገር ግን እግዚአብሔርን ህዝብ የእግዚአብሔርን ህዝብ አድርጎ የሚያይ ለምን የጌታ ራት የማህበር ምግብ ነው የጌታን ራትን እና ቤተሰቤ በግላችን ወስደን ወስዳልችል የጌታ ራት ለመውሰድ ያልቻልንባቸው ረጅም ጊዜያቶች እዚ ይሉኛል እና ለምን ተሰብስብ ብለን አንወስድም ብለን አንል የእግዚአብሔር ጉባኤ ያስፈልጋል የእግዚአብሔር ጉባኤ ያስፈልጋል ይህንን በሰፊው ወደፊት አስተምራለሁ ከዚህ በፊት በብዙ ሁኔታ አስረድቻለሁ ይሄን የተለያየ ቤተክርስቲያናት ስለ ጌታ ራት ያላቸው አመለካከት አለ ኦርቶዶክስ በካቶሊክ ቤተክርስቲያን የጌታ ራት ህብስቱም ሆነ ጽዋው ካህኑ በሚጸልይበት ጊዜ ህብስቱም ሆነ ጽዋው የተፈጥሮ ባህሪያቸውን ይለውጡና ህብስቱ ወደ ጌታ ስጋነት ጽዋውም ወደ ጌታ ደምነት ይለወጣል ብለው ያምናሉ። ትራንስ ሰብስታንሺየሽን ይሉታል። ይሄንን ያ ነገር ይለወጣል። ህብስቱን በዚያን ጊዜ የሚለውጠው ምንድነው? ካህኑ የሚጸልየው ጸሎት ይሄንን ለውጥ እንዲመጣ ያደርጋል ይላል። ስለዚህ ያንን ህብስት የሚወስድ ሰው የጌታን የራሱን ስጋ የሚወስድ ሰው ነው። ጽዋውን የሚጠጣ ሰው የጌታን የራሱን ደም እንደሚጠጣ ነው ብለው ያምናሉ። ይሄን ነገር የማይቀበሉ ሉተራኖች አሉ። የሉተራኖች ደግሞ አመለካከት ኮንሰብስታንሺየሽን የሚል አቋም አላቸው። አመለካከት አለ። ኮንሰብስታንሺየሽን ማለት ምንድነው? ህብስቱም ሆነ ጽዋው ተፈጥሯቸውን አይቀይሩም። ነገር ግን ጌታ ከህብስቱና ከጽዋው ጋር አብሮ አለ ብለው ያምናሉ። ከዚህ የተለየ አመለካከት ያላቸው ጌታ በህብስቱም ሆነ በጽዋው የተወሰነ አይደለም። ነገር ግን ጌታ በህዝቡ መካከል በጉባኤ ያለ ህብስቱና ጽዋው ጌታ ኢየሱስ ክርስቶስ በደሜ የሚሆን የአዲስ ኪዳን ነው ብሏል። ለመታሰብ ያድርጉት ብሏል። የከፈለው መከራ የተቀበለው መከራ የሞተው ሞት ያፈሰሰው ደም መታሰቢያ ነው ብለው ይላል። መታሰቢያ የሚለውን ቃል መናገር አንችልም። ስጋው ራሱ የጌታ ስጋ ነው ካለ ደሙ ራሱ የጌታ ደም ነው ብለን ካለም መታሰቢያ ነው ማለት አይቻልም። ነገር ግን ጳውሎስ በዚህ ቦታ ላይ የሚናገረው ይህን ለመታሰቢያ አድርጉት ነው ያለው ኢየሱስ ክርስቶስ። ስለዚህ እኛም እናምነው እንደ ካቶሊኮቹም አይደለም ደግሞም እንደ ሉተራኖቹም አይደለም። ነገር ግን የጌታ አራት መታሰቢያ ነው ብለን ነው እኛም እናምነው። እግዚአብሔር ይመስገን። ስለዚህ የጌታን ስጋና ደም መታሰቢያ የሆነው ነገር ከጌታ ስጋና ደም ጋራ ህብረት ያለው አይደለም ይላል። ሁሌ ስንወስድ አሜን አሁን ይላል ነው የምንወስደው። ህብረት ነው ያለው። ህብረት የሚለውን ቃል የምንጠቀመው ራሱ የጌታ ስጋ አይደለም የጌታ ደም አይደለም ነበር ማለት ያለብን ተለውጦ ቢሆን ኖሮ። ነገር ግን ህብረት ነው ያለው። ሪሌሽንሺፕ አለው። ግንኙነት አለው። ይሄንን መታሰቢያ ስንወስድ ለኛ መከራ የተቀበለውን የክርስቶስን ስጋውን በስጋው ላይ ያረፈውን መከራውን እናስባለን። ሞቱን እናስባለን። ያፈሰሰውን ደሙን እናስባለን። ይሄ መታሰቢያ ዝም ብሎ የሆነ መታሰቢያ አይደለም። ቅዱስ መታሰቢያ። ስለዚህ ይህን መታሰቢያ እነዚህ ቅዱሳን ተሰብስበው በምግብ መልክ ሰፋ ባለ መልክ እንዳልኳችሁ ቢበሉትም እንኳን ነገር ግን ይህንን የጌታ ራት ለህብረት ቅዱሳን በዚህ ደም የተዋጁትን ጌታ ባፈሰሰው ደም የተዋጁትን ጌታ በከፈለው መስዋዕትነት የተዋጁትን የእግዚአብሔርን ጉባኤ መናቃቸው ትልቅ ክፍያን ያስከፈላቸው። ስለዚህ ራሳቸውን በማይገባ ሁኔታ ላይ አድርገው ነው ለጉባኤ በማይመች አቋም ሆኖ ነው ወሰዱት። ከዚህ የተነሳ ቀጣቶች ተደርድረዋል በዚህ ላይ። ከነበናንተ ዘንድ ምን ያደረጉ አሉ ይላል ቁጥር 30 ላይ። የደከሙ አሉ ይላል፣ የታመሙ አሉ ይላል፣ ያንቀላፉ አሉ ይላል። አንዳንድ ሰዎች እግዚአብሔርን ጉባኤ ሲንቁ እግዚአብሔር ራሱ ያለ ድሚያቸው እንዲሞቱ ያረጋቸዋል። አንዳንድ ሰዎች ሊታመሙ ይችላሉ። ብዙ ጊዜ የምንታመመው ህመም የግድ ፈውስ የሚያስፈልገው እንዳይመስላችሁ፣ ንስሐ የሚያስፈልገው ህመም አለ። ስለዚህ እግዚአብሔር እንዲፈውሰን ንስሐ መግባት ነው ያለብን። አንዳንድ ጊዜ ይገርማችኋል፣ ይህንን በጣም መቼም ስለ ፈውስ ወደፊት ማስተምር ሲሆን በስፋት እናያለን። ድካም ምንድን ነው? እሱ በመንፈሳዊ ህይወታችን ድካም አለ። አንዳንድ ሰዎች መብላቱም መጠጣቱም ማረፉም ቪታሚኑም ምኑንም ወስደው አቅም የሌለው ህይወት ይኖራቸዋል። አቅም የሚሰልበን ነገር ሲኖር በህይወታችን የእግዚአብሔር ጸጋ ጉድለት ነው። እግዚአብሔር ያልባረከው ህይወት ውስጥ እንዳለን ነው። እንደነዚህ ያሉ አይነት ነገሮች በኤክሰርሳይዝ አይመለስም፣ በምግብም አይሻሻልም፣ በንስሐ ነው የሚስተካከለው። ስለዚህ በዚህ ቦታ ላይ ጌታ የቀጣቸው ሰዎች የዳኑ ክርስቲያኖች እንደሆኑ ያሳያል። ቁጥር 32 ላይ ተመልከቱት። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ ጌታ ልጆቹን ነው የሚገስጸው፣ እንደ ልጆች ያደረጋቸውን ነው የሚገስጸው። ግን የጌታ ተግሳጽ የሞት መልክ አለው፣ የህመም አለው፣ በድካም በሌሎችም በብዙ መንገዶች እግዚአብሔር ምን ያረጋናል ሊቀጣ እንደሚችል ያሳያቸዋል። ስለዚህ በመካከላችሁ እንደዚህ ሁኔታ የሚታየው ከዚህ ነገር የተነሳ ሊሆን ይችላል። ስለዚህ ምን አድርጉ ነው የሚላቸው? ንስሐ ግቡ ነው የሚላቸው። የጌታ እራትነቱ እንዳለ ነው። ነገር ግን ሰዎች የጌታን እራት ግን አቅልለው ጉባኤውን አቅልለው የእግዚአብሔርን ጉባኤ አቃለው ቢወስዱ ለራሳቸው ዕዳ ነው የሚሆንባቸው፣ ለፍርድ ነው የሚበሉት። ከቤታቸው ያመጡት ምግብ አይደለም እንዴ? የቤታቸውን በልተውት የለም እንዴ? አብስለው አይደለም እንዴ ያመጡት? ይዘው በእጃቸው ያመጡት አይደለም እንዴ? ቢበሉት ለምንድን ነው ጣጣ የሚሆንባቸው? ውድ ወገኖቼ፣ በእግዚአብሔር ቤት ያለ ለእግዚአብሔር ዴዲኬትድ የሆነ ነገር ሁሉ በጣም 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 ሲሪየስ ነገር አለ። ይህንን ብዙ ክርስቲያኖች ላይትሊ ነው የሚመለከቱት። ይህንን ነገር እግዚአብሔር እንድትመለከቱ ልባችሁን ያንቃል። የጌታ እራት ከሚጠራባቸው ነገሮች የምስጋና የበረከት ጽዋ የሚል ቃል ብዙ ጊዜ የጌታ እራት ስንወስድ ዛሬም ስንወስድ ምለው ቃል አለ። በምዕራፍ 10 ላይ ያለ ነው። የምንባርከው የበረከት ጽዋ ይላል፣ የምንቆርሰው ስንጀራ። ይሄ የበረከት ጽዋ የሚለው ቃል የተወሰደው ጌታችን ኢየሱስ ክርስቶስ መታሰቢያውን እራት በሰጠበት በዚያ ምሽት ፋሲካን ሲያከብሩ ያነሳው ጽዋ የምስጋና ጽዋ ይባላል። ብዙ ጽዋዎች አሉ። ይሄ ጽዋ ግን የምስጋና ጽዋ የሚባል ጽዋ ነው። በዚያ ነው ስሙን ያገኘው የሚሉ የእግዚአብሔር ሰዎች አሉ። ነገር ግን የምስጋና ጽዋ የሚለው እግዚአብሔር ወይንን የሰጣቸውን የሚበሉትን እህሉንም የሰጣቸውን እግዚአብሔርን አይሁዶች ሊያመሰግኑ ይችላሉ። ነገር ግን ኢየሱስ ክርስቶስ ይህንን የምስጋና ጽዋ አንስቶ ባረከ ይላል። እግዚአብሔር ይመስገን። ስለዚህ ምስጋና ብቻ ሳይሆን ያ ጸሎት ለእግዚአብሔር የተለየ ነገር ነው። ይሄ መታሰቢያ ለጌታ የተለየ የጌታ የሱ የደሙ መታሰቢያ ነው። መከራ የተቀበለበት የስጋው መታሰቢያ ነው። መታሰቢያነቱ በጸሎት በምስጋና ስናቀርብ አክኖሌጅ ያደረግነው ነው፣ የተገለጥነው ነው። ለእግዚአብሔር የተለየን ነገር ማቃለል፣ ማንቋሸሽ በጣም በጣም አደገኛ ነገር ነው። እግዚአብሔር በእግዚአብሔር ስም የተጠራበትን ነገር ከእግዚአብሔር ጋር የተያዘን ነገር ለማቃለል አንደበታችሁና ልባችሁ አይድፈር ወገኖች። ስለዚህ ይሄ ደግሞ የጌታ ከጌታ ስጋና ደም ጋር ህብረት ያለው ቅዱስ መታሰቢያ ነው። መታሰቢያ ብቻ አይደለም። እግዚአብሔር ይመስገን። መታሰቢያ ብቻ አይደለም። ምን አይነት መታሰቢያ ነው? ቅዱስ የሆነ ስርዓት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ከጌታ ስጋ ጋር ያለውን ግንዛቤ ህብረት እንዳለው ረስተን ችላ ብለን ብንወስድ በጣም ትልቅ ስተት ነው የምንወስደው። ምንሰራ እኛ በስዕል አናምንም። ሰይጣንን የሚያመልኩ ሰዎች፣ ሰይጣን ኃይሉን እንዲሰጣቸው እንዲገለጥላቸው የሚያደርጉ ሰዎች አንዱ ሰይጣን ለሱ ራሳቸውን ማስገዛታቸውን እንዲገልጡ ይፈልጋል ሰይጣን። ዲዩ ነው እንደዚህ ነው የሚደረገው። እኛ የብሉይ ኪዳን ታቦት ዛሬ የትም ቦታ አለ ብለን አናምንም። ነገር ግን ለእግዚአብሔር ዴዲኬት ነው የተባለው ነገር በሙሉ ሰዎች ከእግዚአብሔር ጋር ያያዙትን በህሊናቸው ፕሊስ አዳምጡኝ በህሊናቸው የእግዚአብሔር ነው ብለው የሚሉትን ነገር መዳፈራቸውን ሰይጣን እንዲያሳዩት ይፈልጋል። ብዙ ደብተራዎች ታቦት ላይ ሄደው ሽንታቸውን ይሸናሉ እግዚአብሔር መዳፈራቸውን ለማሳየት። በህሊናቸው ለዛ ታቦት የሰጡት ቦታ አለ፣ ነገር ግን ያንን መጣላቸውን የራሱ ጉዳይ ማለታቸውን ሲያሳዩት ነው ሰይጣን ኃይሉንም አጋንንትም ይገባባቸው። ሳታኒስቶች በመምለኪያ ቦታቸው የሰይጣን አምላኪዎች ባሉበት ቦታ እኛ በስዕል አናምንም፣ ነገር ግን የክርስቶስ ስዕል ተብሎ የሚባል ይስቀመጣል እየረገጡ ምራቃቸውን እየተፉ ይገባሉ እዛ ላይ። በሌላ አባባል ጌታን አያገኙትም፣ የእግዚአብሔርን ነገር አያገኙትም። የእግዚአብሔር የሆነውን ነገር ሁሉ የማቃለል የማንቋሸሽ ነገር ያሳያል። ብዙ ሰዎች ከአንደበታቸው የሚወጣውን መራራና እድፋም የሆነ ንግግር ስትመለከቱ ውድ ወገኖቼ ጸባዩ ነው አትበሉ፣ ምናምንቴ መንፈስ ነው በላቸው ያለው ሰዎች እንደዛ ያለ ነገር ወጥመድ አለው። ስለዚህ አንደበታችን ስንናገር ለምንናገረው ነገር ሁሉ መጠንቀቅ አለብን። በእግዚአብሔር አምሳል የተፈጠሩ ሰዎችን ምንረግምበት ምንናገርበት የንቀት ንግግሮቻችን ሁሉ ነፍሳችን ምትጥለፈለፍበት ወጥመድ መታሰሪያችን ነው የሚሆን። ስለዚህ እነዚህ የቆሮንቶስ ሰዎች ይሄ የጌታን ጽዋ ሲካፈሉ የጌታን ስጋና ደም ጋራ ህብረት ያለውን ስለሚካፈሉ በጥንቃቄ መውሰድ ያለባቸው ምንም ምግቡን ከቤታቸው ባይመጡት ምንም ምግቡን በገንዘቤን የገዛው ሰራተኛዬ ነች የሰራችው ምንድነው ብለው ምግቡን በምግብነት በቤታቸው እንደፈለጉት የሚያሽከረክሩት አድርገው ቢያዩትም እንኳን ወደ እግዚአብሔር ጉባኤ መጥቶ ሲጸለይ ግን ያ ምግብ ግን ለጌታ ምንድነው የሆነ ነው የተቀደሰ የተለየ እግዚአብሔር ይመስገን። ይህንን ህብስት ያዘጋጀው ማን ነው ወይም ምንድነው ያለን ልንል አንችልም። ለእግዚአብሔር የተለየውን የእግዚአብሔር አድርገን ለይተን መውሰድ መቻል አለብን። በዚህ ሀገር መታሰቢያ ቀኖች የሚባሉ አሉ፣ ሜሞሪያል ዴይስ አሉ። ያ ሜሞሪያል ዴይስ ምን ያህል ክብር እንደሚሰጠው ማየት የምትችሉት በዚያን ቀን ሊገባ የሚችል ስንት ገቢ ስንት ነገር ነው ፍሪዝ የሚያደርገው። It's like a holiday argon in the court. ትልልቅ ባለስልጣኖች high officials በማዕረግና በክብር ሆነው አበባ ይዘው በሰነ ስርዓት በማስተዋል በጥንቃቄ የተዘጋጀ ጽሑፍ ይዘው ነው የሚቀርቡት። በዛ ቦታ አበባው በአማረ በከበረ ሁኔታ ነው የሚደረገው። የጌታ እራት ምናቀርብበት ምንካፈልበት ስፍራ የሚካፈሉት የሰዎች ማንነት ዋጋውንና ቫልዩን ሊያሳጣባቸው አይገባም። ይሄንን you have to really ለዚህ ባለ መንገድ ላይ ማስተካከል ያለብን ነገር ማስተካከል አለበት። እግዚአብሔር ይመስገን። ስለዚህ የጌታን እራት ስንወስድ መሰረታዊ የሆኑ ነገሮች ምናያቸው ነገሮች አሉ። የጌታ መታሰቢያ ይሄ የጌታ መታሰቢያ ከክርስቶስ ኢየሱስ ስጋና ደም ጋር ህብረት ያለው ነው ምንወስደው እንጂ ዝም ብሎ የሆነ ምግብ እና መጠጥ እንዳልሆነ መረዳት አለብን። እግዚአብሔር ይመስገን። ለአባባ ይሄ አባባ ከሌ ዋንጫ ነው የማማ ከሌ መጠጫ ነው እየተባለ ማንም ሰው አይታ አንተ አባባ ከሌ ተጠጣልን አታርፍም እንዴ ሲባል እኔ አስታውሳለሁ። ዋንጫ መጠጫ እንኳን ይለያል ከሰዎች ጋር ማንም አይነካም አይደል ምን አንድ ጊዜ ጎጃም አካባቢ ለአገልግሎት እጄ ቤተ መንግስት አለዛ እና ፎቶግራፍ ለመነሳት ቤተ መንግስቱን ስነቀ አታፍርም እዚህ ላይ ተቀምጣሉ እንደነገጥኩ በእውነት ነው ምነግራችሁ የጃንሆይ መንበር ላይ መቀመጤን ራሱ ፈራሁት ማለቴ ምንም እንትን የለውም ለፎቶግራፍ ነው ግን ያ ከቅዱስ ወይም ቅድስና ከመባል ከመንፈሳዊ ባህሪ ያለው ነገር አይደለም ግን ለእግዚአብሔር የሆነ ነገር የጌታ መታሰቢያ የሆነ ነገር የተለየ ክብር ሊሰጠው ይገባል እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይመስገን። ስለዚህ ይሄ ጌታ አራት ሲወሰድ በማህበር የሚወሰድ ስለሆነ ማህበሩ መከበር አለበት። እግዚአብሔርን ማህበር ልንንቅ አንችልም። እግዚአብሔር ማህበር ክብሩ በጉባኤው መካከል በጸጋው የሚመላለሰው ጌታ ነው። በምትሰበሰቡበት ጊዜ በዚያ በመካከላችሁ ሆናለው ያለ ጌታ በጌታ ስም የተሰበሰበ ጉባኤ ነው ያንን ጉባኤ ምንቅ እግዚአብሔር ምንቀው ሰው ስለዚህ ይሄ እግዚአብሔር ጉባኤ ነው ወደ እግዚአብሔር ቤት በመጣ ጊዜ አለ አይደለም ምን ሆን ነው የሚለው በጥንቃቄ በእግዚአብሔር ፍርሃት መምጣት መውጣትና መግባት እንዳለብን ነው የሚለው ብዙ ሰዎች ቸርች ውስጥ ስልክ ያወራሉ ቴክስቱን ያረጋሉ ምን ይላል እና ቸርች ውስጥ መጥተው መቼም ከተለያየ ከጤነት የተነሳ የሚሆነው ሁሉ ማለት አይደለም ግን አንዳንድ ሰዎች ቤተክርስቲያን መጥተው ባርኔጣ አድርገው ቁጭ ይላሉ እኔ ያመኛል ወገኖች እግዚአብሔር ቤት ውስጥ ሰዎች እግዚአብሔር መፍራት አለባቸው አይደለም እንዴ አዎ ለነዚህ ያሉ ሰዎች እስኪ ባለ ስልጣን አለቃቸው ፊት እንደዛ ሆነ ይቀመጡ እስቲ እኔ ለደሞዙ ሽር ጉድ የሚለው ሰው እግዚአብሔር ቤት ሲመጣ ደረቱን ቢነፋበት ምክንያት ምንድነው? እንደነዚህ ያሉ ሰዎች በፍቅር መያዝ አለባቸው ይላሉ። አይ የግዜን እግዚአብሔርን የሚያከብሩትን ሰዎች ነው እናከብሩ። እግዚአብሔርን ጉባኤ ማስከበር አለበት። እግዚአብሔር ይመስገን። ስለዚህ ይሄ እግዚአብሔር ጉባኤ ነው የእግዚአብሔር ስም የሚጠራበት ቦታ ነው። ባለፈው ኢትዮጵያ ሄጄ አንዱ ባርኔጣ አድርጎ ቁጭ ብሏል። ይቅርታ እኔ ባለውበት ቸርች ሰው ባርኔጣ ካረገ እንዲያውልቁ ነው ጠይቀው እንድሜ ባርኔጣህን አውልቅ አልኩት። አወለቀ። እግዚአብሔር ይባርከው። ምንድነው? እግዚአብሔር ቤት እግዚአብሔር ፕሬዘንስ እንዴት ነው የማይሰማል? እንዴ ጉባኤ ውስጥ ያለ እግዚአብሔር ፕሬዘንስ አለ። We have to respect God. እግዚአብሔር ይመስገን። ስለዚህ በእግዚአብሔር ጉባኤ ስንሰበሰብ ኢኮኖሚካሊ ከኛ ጋራ ማይመጥኑ ደረጃቸው ዝቅ ያሉ ሰዎች ሊኖሩ ይችላሉ። ምንም ይሁኑ ለምን የቤታችን ባሪያ ይሁን እነሱ ባሪያ ነበራቸው በዛን ዘመን። ባሮቻቸው ጌታን የተቀበሉ ሊኖሩ ይችላሉ። ያባላቶቹ ዝርዝርና ስማቸው አልተጠቀሰልንም እንጂ በተለያየ አይነት ሃይራርኪካል የኢኮኖሚ ላደር ውስጥ ያሉ ሰዎች እዚህ እንዳሉ ይታወቃል። ነገር ግን በጌታ ቤት ግን ሲመጡ ሁሉም ወንድማማች ናቸው እህትማማች ናቸው። እግዚአብሔር ስም የተባረከ ይሁን። ስለዚህ ሐዋርያው ጳውሎስ ለነዚህ ለቆሮንቶስ ሰዎች የሚሰጣቸው ትምህርት እንዴት አይነት መልካም ትምህርት ነው። ስለዚህ ምግብ መብላት የሚፈልግ ቤቱ ይብላ ይላቸዋል። ለነገሩኝ አሁን በዚህ አንፈተንም የሚያጠግብም ምግብም አይደለም አርግም እናዘጋጅ። የጌታ አራት ስንወስድ መታሰብ ያለበትን መሰረታዊ ነገር እንመልከት። ኢየሱስ ክርስቶስ አልፎ ሊሰጥ ባለበት ምሽት ነው ይሄንን ያደረገው። አመሰገነ ይላል። ቆርሶ ምንካችሁ ብሉ ይህን ለእናንተ የሚሆን ስጋዬ ነው። ራሱን በልቷል። ከዛ ራሱን በልቷል ራሱን ጠጥቷል። ይህን ለመታሰቢያዬ አድርጉት። ከኢየሱስ ጋር የተያዘ መታሰቢያ ነው። ይህን የሚወስዱ ሰዎች ሁሉ ይሄ መታሰቢያ ሰው ስለወሰደ እንዳትወስዱ። አንደኛ ካልገባችሁ ብትበሉት ፍርድ ያመጣል። ሁለተኛ ይሄን መታሰቢያ ስትወስዱ ይህ ኢየሱስ ክርስቶስ በሉቃስ ወንጌል ላይም ሲናገር መታሰቢያውን በሰጠበት ጊዜ ስለናንተ በሚፈሰው በደሜ ይላል። ይሄ ለኔ ያፈሰስከው ደምህ መታሰቢያ ነው ብለን ነው ምን ወስደው ለኔ ፈሰሰ ፐርሰናል አርገን ነው በጅምላ ብቻ አይደለም ለኛ የፈሰሰ የደም መታሰቢያ ነው። ስለዚህ እንጽዋ ስንወስድ እምናስበው ፎከስ እምናረጋው የጌታችን ኢየሱስ ክርስቶስ መከራው ላይ ነው። ጣም እጅግ የከበረ መንፈሳዊ ህይወት የኖሩ እግዚአብሔር ሰዎችን ታሪክ ሳነብ የሚደንቀው ነገር በእግዚአብሔር ቤት ውስጥ በአንክሮና በመመሰጥ የሚካፈሉት ቅዱስ ሥርዓት ቢኖር ጌታ ራት ነው። እግዚአብሔር ይመስገን። ስለዚህ እኛም this is the only opportunity ያለን የጌታን መታሰቢያ መንፈስ በብዙ ቤተ ክርስቲያን በየሳምንቱ ነው የሚደረገው። እግዚአብሔር የተመሰገነ ይሁን። ይህን እንጀራ በበላን ጊዜ በጠጣን ጊዜ ቁጥር 6 ላይ ሁሉ ጊዜ ኢየሱስ ክርስቶስ ዳግመኛ እስኪመጣ ድረስ ይህንን መውሰዳችን ስለሱ ምስክርነት መመስከራችን። ኢየሱስ እንደሞተ እየተናገርን ለሰው ልጆች እንናገራለን፣ ለራሳችን እንናገራለን። ሞቱን ነው የምንናገረው። ላንጉዌጅ ብዙ አይነት መልክ አለው። እኛ ብዙ ጊዜ አምልኳችንን በሙሉ በብዙ መንገድ አጥብበናል እና አምልኳችን በብዙ መንገድ ሊገለጥ ይገባል። በሙዚቃ፣ በዜማ፣ በቅኔ፣ በግጥም፣ በድራማ፣ በስዕል አምልኮ ይገለጣል። ሰዎች በቤተክርስቲያን ውስጥ እግዚአብሔር ማምለካቸውን እግዚአብሔር በሰጣቸው ጸጋ ሁሉ መግለጥ መቻል አለባቸው። አንዳንድ ሰው ግጥም መጻፍ ይችላል። አንዳንድ ሰው በስድ ጽሑፍ ነው ሐሳቡን የሚገልጠው። አንዳንድ ሰው በስዕል ሐሳቡን ይገልጻል። ሰዓሊዎች የጌታ ኢየሱስ ክርስቶስን መከራውን በሚስሉት ስዕል መግለጥ ቢችሉ መልካም ነው። ስዕሉን አናመልከው እንጂ ግጥሙን እንደማናመልክ፣ ስድ ጽሑፉንም እንደማናመልክ፣ መንፈሳዊ ሰዎች የጻፉትን መጽሐፍ እንደማንሳለም እንደማንሰግድለት፣ ስዕሉንም አንስገድለት እንጂ በውስጡ መልእክቱን ሁሉ ልናነብ ከቻለን ትልቅ ነገር ነው። የጌታ ኢየሱስን መከራውን የሚያሳዩ ጽሑፎች ብዙ የሚገርሙ ስዕሎች አይቼ በጣም ልቤ ተነካባቸው ብዙ ነገሮች አሉ ለራሴ በበኩሌ። ስለዚህ ሰዎች አምልኳቸውን ለእግዚአብሔር በብዙ መንገድ ይገልጣሉ። ይሄ ሲምቦሊክ የሆነ በሚታይ ሁኔታ በሚበላ በሚጠጣ መንገድ የጌታን ነገር መግለጣችን ነው። ለምንድነው መብራትም እናበራው? ለምንድነው መስቀል? እኔ በመጽሐፍ ቅዱስ ውስጥ እዚህ ቦታ ለዚህ ቦታ ልላችሁ አልችልም። ሌላም ብናደርግ ደስ ይለኛል። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ መከራውን መስቀሉን ለማየት እንድንችል ነው ሌላም እናደርገው። ብርሃን የበራልንን ለማሳየት ነው። አንድ ጊዜ በአንድ ቦታ ሰዎች እስቲ አርቲስቲክ በሆነ መንገድ ባላችሁ የአርት ችሎታ ሁሉ የጌታን ራት አቅርቡ ተባሉ። ይገርማችኋል፣ ብዙ የሚደንቅ ነገር ሰዎች ሰርተው አንድ ስብሰባ ተመልክቻለሁ። ስለዚህ የጌታን ራት ማስቆንጀት ማሳመር አለብን፣ በጥሩ ሁኔታ ማሳየት አለብን። የለም ኦሪጂናሉን ነው ማድረግ የምንችለው ካለ እስቲ ኦሪጂናሉ የትኛው እንደሆነ ይናገር። ስለዚህ እግዚአብሔር በሰጠን ባለንበት ቦታ ሁሉ የጌታን መታሰቢያ እንደዚህ ባለ መንገድ እናቀርባለን። ክብር ለእግዚአብሔር። አቅሙ ቢፈቅድልን ችሎታው ቢኖረን እግዚአብሔር የሰጠን ጸጋ ቢኖር ያንን ዲስፕሌይ ብናደርግ እግዚአብሔር በሁሉ ይከብራል። በቃል ቢሆን በሥራ የምታደርጉትን ሁሉ ለእግዚአብሔር አብ ክብር በማን ስም አድርጉት? በኢየሱስ ክርስቶስም አድርጉት ይላል። ስለዚህ ጌታ የሰጠንን መታሰቢያ በሚገባን መንገድ ይሄን መታሰቢያ እዚህ ልናስቀምጠው ልናየው ሳይሆን ወደኛ ስንወስድ ይህን ሥራ ስንካፈል ከጌታ ጋር እንገናኛለን። ጌታ ደግሞ ያየናል። የሞተ ጌታ አይደለም የተነሳ ጌታ ነው የምናከብረው። እግዚአብሔር ይመስገን። ስለዚህ የጌታን ራት ስንወስድ እርስ በርሳችን ብዙ ቤተ ክርስቲያኖች ውስጥ በሪፎርምድ ቸርች እንዴት ያከብሩ እንደነበረ ጌታ ራት ስናይ የጌታን ራት መውሰድ የማይችሉ ሰዎች በጉባኤ ውስጥ እከሌ እከሊት ዛሬ ጌታን ራት አይወስዱም ስማቸው ሁሉ በጉባኤ የሚነገርበት ጊዜ ነበር። አሁን ያንን ለማድረግ በእንደዚህ ያለ አይነት
ዘመን ውስጥ በጣም 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 አውትሬጀስ ነው። Can you imagine አውሮፓ ውስጥ እንደዚህ ይደረግ ነበር? በሪፎርምድ ቸርቾች ውስጥ ዛሬ አይደረግም። ጌታን ራት የማይወስዱ ሰዎች በዲሲፕሊንም ሆነ በተለያየ ምክንያት ስማቸው መጠራቱ በጣም ለአሁን ላለን በዘመንም ይሆን አይደለም። ቤተክርስቲያን ይሄን ያደረገችው ከየት ነው? ከመጽሐፍ ቅዱስ ወስድ አይደለም። እኔም ማምነው በበኩሌ መጽሐፍ ቅዱስን አጥንቼ ስመለከተው በብዙ መንገድ ሳየው የጌታን ራት ለመውሰድ አንድን ሰው ዲስኳሊፋይ ለማድረግ የምችልበት እኔ የሞራልም ሆነ ስፒሪቹዋል ኦቶሪቲ አለኝ ብዬ አላምንም። ነገር ግን ሰዎች ህሊናቸውን እንዲታዘዙ እግዚአብሔርን እንዲፈሩት ግዴታ አለባቸው። አንተ ብቁ አይደለም ብሎ ሰዎችን ለመመዘን ኮሚቴ ብንሰበስብ ኮሚቴው ይሄን ለማድረግ ብቁ የሚሆንበትን ክራይቴሪያ ማን ነው የሚያስረዳኝ? ስለዚህ ጌታን ራት ለመውሰድ ነገ ሊክደው ማታ ሊክደው የተዘጋጀው ጴጥሮስ መውሰድ ከበቃ ውዶገሮቼ እናንተም ተበቃላችሁ። እግዚአብሔር ይመስገን። ነገር ግን ትልቁ ነገር ያለ እምነት ይሄን ጌታ መታሰቢያ መውሰድ አንችል። የምንወስድበትን ምክንያት ሳንረዳ ሳይገባን የእግዚአብሔርን ጉባኤ የናቀ ለንወስድ አይገባም። ይሄ የተጻፈ ስለሆነ ይሄንን ደግመን እንነገር። የጌታን ስጋ ሳንለይ ምን እንደሆነ ሳይገባን ሰዎች ስለወሰዱ ከማናንሽ ዝም ብዬ ልውሰድ ብለን መውሰድ የለብንም። የምንወስደውን ሁሉ ለምን እንደምንወስድ መረዳት አለብን በግል። እግዚአብሔር ይመስገን። አለበለዚያ የጌታ ስጋና ደም እዳ አለበት ይላልና እዳ ነው የሚሆንብን። ይህንን መጽሐፍ ቅዱስ የሚለው ስለሆነ ማንም ሰው በእንደዚህ ያለ ሁኔታ ጌታን ራት እንዳይወስድ። አንዳንድ ሰዎች የጌታን ራት በቤተ ክርስቲያን አባል የሆነ ብቻ ነው የሚወስደው ይላሉ። የጌታ ራት የሎካል ቸርች ራት አይደለም። የሎካል ቸርቾች ሁሉ የምንወስደው ራት ይሁን እንጂ የጌታ ራት ነው። ስለዚህ ከሌላ ቤተ ክርስቲያን የመጣ ሰው በእንግድነት ይሁን በተለያየ ምክንያት የእኛ ቸርች ራት ነው ይሄንን አትበላም ማለት ሰው የቤቱን ምግብ ለሰው ማብላት ከቻለ የሁሉ የሰማይ እንጀራ ሆኖ የተገለጠውን የኢየሱስ ራት እንዴት ይከለክላል? ለዚህ ክሎዝድ በሆነ ሚቲንግ መወሰድ እንዳለበት በበኩሌ አላምንም። የጌታ አራት ነው። እግዚአብሔር ስም ብሩክ ይሁን። አንድ ጊዜ ጆርጅ ዋሽንግተን የተባሉት የአሜሪካን ፕሬዚዳንት በጦርነቱ ጊዜ አንድ አካባቢ ነበሩ ከሰራዊታቸው ጋር እና የጌታ አራት እንደሚሰጥ አንድ ሎካል ቸርች እዛ አካባቢ አዩና እኔ ሌላ ቤተክርስቲያን አባል ነኝ የጌታ አራት ግን እንደሚሰጥ ሰምቻለሁና መውሰድ እችላለሁ ሲሉ የኛ ራት አይደለም ይሄ ራት የጌታ ነው መጥቶ መውሰድ ይችላል ተባለ። እግዚአብሔር ይመስገን። ይሄ ራት የማን ነው? የጌታ ራት ነው። ክብር ለእግዚአብሔር ይሁን። የጌታ ራት ነው። ስለዚህ የጌታን ራት ሰው ሲወስድ የቤተ ክርስቲያን አባል ያልሆነ አይልም። ነገር ግን የጌታን ራት መለየት አለበት። ለምን እንደሚወስድ ሰው ማመን አለበት። እንግዳ ይዛችሁ ስትመጡ ያልገባቸው ከሆነ ብርግ ሲሉ ተው ይህን ነገር አታቅም አትውሰድ በሏቸው። you have a responsibility ይዛችኋቸው መጣችሁ የመጡትን እንግዳ። ስለዚህ የጌታ ራት ስለሆነ አንተ ስለዚህ ነገር ምንም ስለማታቅ አትውሰድ ቁጭ በል ይደለም ይለፍ ብላችሁ መምከር አለባችሁ። ለምን ይሄንን የሚወስድ ሰው የጌታን ራት ለይቶ ነው መውሰድ ያለበት። ምን እንደሆነ አውቆ ነው መውሰድ ያለበት። እግዚአብሔር የተመሰገነው ለምን ቅጣትም አለ ፍርድም አለ። እግዚአብሔር ስም የተባረከ ይሁን። መጨረሻው ማሳሰቢያ እንመልከተው እስኪ። ራሳችንን ብንመረምር ግን ምን ባላለብን ነበር ይላል? ባልተፈረደብን ነበር ይላል። Do you know እግዚአብሔር የሚፈርድብን እኛ ራሳችን ላይ እንድንፈርድ እኮ የመጀመሪያ ዳኛ እግዚአብሔር ሰጥቶናል። ዳኛ እኮ ሰጥቶናል። ውስጣችን ዳኛ አለ። ዳኛ የሌለው ሰው የለም። የሰው ዳኛ ማን ነው? ህሊናው። ስለ ህሊና ከዚህ በፊት ያስተማርኩት ትምህርት አለ። ህሊናችን ዳኛ ነው። ስለዚህ መጽሐፍ ቅዱስ የሚነግረን በእግዚአብሔር ፊት እኛ ድፍረት የሚኖረን እኛ ድፍረት አለን የምንለው በእግዚአብሔር ፊት ልባችን በሚፈርድብን ነገር ሁሉ ከእግዚአብሔር የሆነ ያልሆነ ነገር እንዳለን እናያለን። ልባችን በሚፈርድብን ነገር ሁሉ እግዚአብሔር የተመሰገነ ይሁን። ልባችን ማይፈርድብንስ ከሆነ ተመልከቱት አንደኛ ዮሐንስ ምዕራፍ 3 ላይ ምን እንደሚል። ቁጥር 19 ጀምሮ ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔርም ከልባችን ይልቅ ታላቅ ነውና ሁሉን ያውቃል። ልባችን ምን እንደሚል እግዚአብሔር ያውቃል። ስለዚህ ልቤ ታው ሲለኝ ልቤን መስማት አለብኝ። ልቡን የሚሰማን ሰው እግዚአብሔር ያያል። የገዛ ልቡን ረግጦ ህሊናውን ጥሎ የሚሄድ ሰው ግን አደገኛ ነው። ብዙ ሰዎች የእግዚአብሔርን ቃል መፈክር እያደረጉ ህሊናቸውን ይጠላሉ በእምነት ምክንያት። በሬዲዮ አስተማርኩት በጣም ከባድ ትምህርት አለ መስማት ያለባችሁ። ያለ ህሊና የምንለማመደው እምነት ዲስትሮይ ነው የሚያደርገን፣ ያጠፋናል። ህሊናንና እምነትን መጽሐፍ ቅዱስ መርከብ አለ እምነት ነው። መሪ እንደሚጠፋ ህሊና ነው መሪ። በእምነት ነገር ጠፍቷል መሪ የሌለው መርከብ። እስቲ ውቅያኖስ ላይ ይውጣል። ሳውዝ ነው ኖርዝ ነው የሚሄደው? ወዴት ነው የሚሄደው? መርከቡ ያለ መሪ አቅጣጫው የት እንደሚሄድ ማይታወቅ። በዚያን ዘመን ጳውሎስ በሚናገርበት ዘመን አስቡት ይሄ። ስለዚህ ህሊና በጣም አስፈላጊ ነገር ነው። የአንድ ክርስቲያን የጸሎቱን እግዚአብሔር የሚሰማበት ተመልከቱት ምን እንደሚል። ከእውነት እንደሆነ እንዳልሆነን እንደሆነን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ያውቃል። ወዳጆች ሆይ ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም ምንጠብቅና በፊቱ ደስ የሚያሰኘውን ምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። አንዳንድ ነገሮች ስንጸልይ ህሊናችን የከሰሰን የወቀሰን ነገር ካለ ጸሎታችን እንደማይሰማ ማወቅ አለብን። እኛው ቤተኛ የሆነው ህሊናችን ዳኛ ሆኖ ልክ አይደለም ካለን ምን እንጠብቃለን? ስለዚህ ህሊናችን በመንፈሳዊ ህይወታችን ውስጥ በጣም ወሳኝ። ብዙ ሰዎች እግዚአብሔር የሚፈርደው ምንድን ነው? እሱ ራሳቸውን መመርመር ባለመቻላቸው። ማንም ሰው ራሱን መርምሮ እኔ መርምሬ ንጹህ ነኝ የሚባልበት ደረጃ የለም። ምን መርምረው ምንድን ነው? ለእግዚአብሔር ጉባኤ ያለንን ነገር የምንካፈለውን መታሰቢያ ከጌታ የጌታ መታሰቢያ መሆኑን ማየት፣ አቲቲዩዳችን ምንወስድበትን ምክንያት መጽሐፍ ቅዱስ እንደሚለው መረዳታችንን ነው። በግብዝነት አይደለም እንወስድ፣ በግዴለሽነት አይደለም እንወስድ፣ በእምነት ነው እንወስድ። እግዚአብሔር የተመሰገነ ይሁን። የጌታ እራት በመንፈሳዊ ህይወታችን ብዙ መንፈሳዊ ጥቅም ያመጣልናል። ጌታ ይመስገን። አንድ ባልና ሚስቶች ነበሩ፣ ተጣልተው ተለያይተዋል። እነዚህ ባልና ሚስቶች ተጣልተው ዲቮርስ አድርገዋል። ከብዙ ጊዜ በኋላ ንብረታቸውን ሊካፈሉ በስምምነት ወደ ዱሮ ቤታቸው ሄደው እቃ ሲፈላልቁ ምን ሲሉ አንድ የትንሽ ልጅ ጫማ ሁለቱም ስራቸውን አቁመው ተመሰጡ። እና ያቺን ጫማ እየተመለከቱ ቀና ብለው ተያዩ። የዛን ያንን ጫማ ታደርገ የነበረችው ልጃቸው ሞታለች። ያ ጫማዋ ግን እሷ በህይወት በነበረችበት ጊዜ ይኖሩ የነበረውን መልካም ህይወት አስታወሳቸው። ንብረታቸው መካፈላቸውን ትተው ታረቁ። ፍቅራቸውን አሰቡ። መታሰቢያው ሆነላቸው። የልጃቸው ትዝታ ኑሯቸው መለሰው አደሰው። ውድ ወገኖቼ የጌታን መታሰቢያ በድን ሆናቸው አትወሰዱት። ፍቅራችን የሚታደስበት ቦታ ኢየሱስ የዋለላችሁን ውለታ የምታስቡበት ቦታ። This is a holy, holy honor srat. Ziaberi maska. Yebetsabo chachinen, tizitasinas, so yamota zamadun, ye karame, laxon kwan, yasseva, galaxa. Itayo alelin wuleta, ba ankro yeminas begis. Kageta demna, kageta sagara, hibratel. Ziaberi in the nasta ulierta. Nsalial. Nsalial. Aunu yegitana.